ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በጣም ነው ደስ ያለን። ያው እንደምታዩ እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው።
የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ናቸው። ዝርዝሩ በዕለቱ አብይ ርዕሳችን ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የዛሬ ማክሰኞ ሰኔ 19 2010 ዓ ም አስተናጋጆቻችሁ አዲሱ አበበና
አዳነች ፍስሐየንን። ፕሮግራሙን ንጉሡ ታምሬ ይመራል።
አብራችሁን ታማሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜና እናሰማለን። መልካም ምሽት።
የኤርትራ ከፍተኛ መልእክተኞች ቡድን ከኢትዮጵያ ስለቀረበው የሰላም ጉዳይ ለመነጋገር ዛሬ አዲስ አበባ ገብቷል። የኤርትራ ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት የሀገራቸውን የሰማዕታት ቀን ዕለት ባደረጉት ንግግር መልእክተኞች ለመላክ ቃል ገብተው ነበር። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የድንበር ጦርነቱን ለማቆም እንደ አውሮፓ አቆጣጠር በ2000 ዓ ም የተፈረመውን ውል ለማክበር ቃል በገቡት መሰረት ነው የኤርትራ ልዑካን አዲስ አበባ የገቡት።
ዛሬ ግልገል ግቤ አንድና ግልገል ግቤ ሁለት ሃይድሮ ኤሌክትሪክ ኃይል ማመንጫዎች መካከል በሚገኝ ትልቅ ማከፋፈያ የኤሌክትሪክ ኃይል ትራንስፎርመር ላይ ቃጠሎ ደርሷል። ቆንጅታዬ ማምሻውን የኢትዮጵያ ኤሌክትሪክ ኃይል መስሪያ ቤት ባለስልጣን አነጋግራለች።
ቃጠሎ እንደደረሰ በተለያዩ አካላት ወዲያውኑ በተደረገ ርብርብ ወደ ሌላ እንዳይዛመት ለመከላከልና እሳቱን ማጥፋት መቻሉን እንዲሁም የኤሌክትሪክ ኃይል ተቋርጦባቸው ከነበሩ ከተሞች አብዛኞቹ አገልግሎቱን እንዲያገኙ መደረጉን ነው ማምሻውን ያነጋገርኳቸው የኢትዮጵያ ኤሌክትሪክ ኃይል የውጭ ግንኙነት ዲሬክተር አቶ ምስክር ነጋሽ የገለጹት። በሰው ላይ የደረሰ ጉዳት የለም ብለዋል።
ዛሬ ከጠዋቱ 1:45 አካባቢ በግልገል ግቤ አንድና በግልገል ግቤ ሁለት መካከል ከሚገኘው ሶኮሮ ላይ ባለ 400ና ባለ 230 ኪሎ ቮልት ከፍተኛ የኤሌክትሪክ ኃይል ማከፋፈያ ጣቢያ አለ። አንድ ትራንስፎርመር ነው የተቃጠለው እና ወደ ሌሎችም እንዳይዛመት የጅማን የእሳት አደጋ መቆጣጠሪያ፣ የጅማ አየር መንገድ እና ሲቪል አቪዬሽን፣ የሀገር መከላከያ ሰራዊት እና የሰኮሮ አስተዳደር እና ህዝቡ የጋራ ርብርብ ሳይዛመት 7:30 አካባቢ ለማጥፋት ተችሏል።
በዛሬው ቃጠሎ ሳቢያ አገልግሎት ተቋርጦባቸው የነበሩት ከተሞች አገልግሎቱ እንደተቀጠለላቸው የገለጹት አቶ ምስክር የቃጠሎ መነሾ ቴክኒካዊ መሆኑን እንደተረዱ ነው ያመለከቱት።
ማስተላለፊያ መስመሮች፣ ማከፋፈያ ጣቢያዎችን ከሌሎች አበዳድሮ ለመስጠት ተችሏል። እነሆ በአሁኑ ሰዓት አጠቃላይ ሆሳና፣ ጅማ፣ አጋሮ፣ ቦንጋ የኤሌክትሪክ ኃይል አግኝተዋል። ሚዛንና ቴፒን ቀጥሎ እንዲያገኙ ይደረጋል።
መልካም።
ይኸው ነው እንግዲህ
መልካም ዜና ነው። የቃጠሎ መነሾ ምን እንደሆነ ታውቋል? አቶ ምስክር
እንግዲህ እዛው ቦታው ላይ ያሉ ሰራተኞችም ይሁን ትራንስሚሽን ኦፕሬሽን ስራ አስፈጻሚ ከክረምቱ ጋር በተያያዘ በገጠመ ቴክኒካዊ ችግር መሆኑን ያረጋገጡልኝ።
በትራንስፎርመሩ ላይ የደረሰውን ጉዳት ከወዲሁ ባላቸው መረጃ ረጅም ጊዜ ያገለገለ መሆኑን ታሳቢ ባደረገ ግምት መሰረት እስከ 650 ሺህ ዶላር ገደማ ሊሆን እንደሚችል አክለው ገልጸዋል።
የመከላከያ ሚኒስትርና የኮማንድ ፖስት ሴክሬታሪያት የነበሩት አቶ ስራጅ ፈጌሳ ከደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ምክትል ሊቀመንበርነት መልቀቃቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጿል። የዲሄድን ምክትል ሊቀመንበር አቶ ስራጅ ፈጌሳ ከምክትል ሊቀመንበርነታቸው መነሳት እንደሚፈልጉ ባቀረቡ ጥያቄ መሰረት ድርጅቱ ተቀብሎት እንደለቀቁ ተገልጿል። አቶ ሲራጅ የፌዴራል ትራንስፖርት ባለስልጣን ሚኒስትር ዴኤታ በአቶ ሚሊዮን ማቴዎስ እንደተተኩ ታውቋል። ትላንት የድርጅቱ ሊቀመንበር አቶ ሽፈራው ሽጉጤ ለቀው በቦታቸው የህዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈሪያት ካሚል መተካታቸው ይታወሳል።
የዩናይትድ ስቴትስ ከፍተኛ ፍርድ ቤት የትራምፕ አስተዳደር በአምስት ሙስሊሞች በሚበዙባቸው አገሮች ላይ የጣለውን የጉዞ ገደብ ዛሬ ለጥቂት እንዲጸና አድርጓል። ፕሬዚዳንት ትራምፕ ከአጨቃጫቂው ፖሊሲዎቻቸው በአንዱ ድል አግኝተዋል ማለት ነው። ፕሬዚዳንቱ በዩናይትድ ስቴትስ የኢሚግሬሽን ህግ መሰረት በሀገሪቱ ብሔራዊ ጸጥታ ላይ ስጋት ከሚያሳድሩ የውጭ ሀገሮች የሚደረገውን ጉዞ የመገደብ ህገ መንግስታዊ ስልጣን አላቸው በሚል ነው ከፍተኛው ፍርድ ቤት 5-4 ድምፅ የወሰነው።
የዩናይትድ ስቴትስ ከፍተኛ የድንበር ማስጠበቅ ባለስልጣን በአሁኑ ወቅት ማንኛውም ህገወጥ በሆነ መንገድ ወደ ሀገሪቱ የሚገባ ሰውን ማሰርና መክሰስ የሚለውን የትራምፕ አስተዳደር ፖሊሲን ባለስልጣኖች ማስፈጸም እንዳልቻሉ ትላንት አምነው ተቀብለዋል። ባለስልጣኖች ልጆችን ከወላጆቻቸው ሳይነጥሉ ለመክሰስ የሚቻልበትን ዘዴ እያጠኑ መሆናቸው ታውቋል። የጉምሩክና የድንበር ጥበቃ ኮሚሽነር ኬቪን መክሊነን ቴክሳስ ሆነው ለጋዜጠኞች በተናገሩት መሰረት ፕሬዚደንት ትራምፕ ባለፈው ሳምንት የፍልሰተኛ ቤተሰቦች ልጆችን ከወላጆቻቸው የመነጠሉ ተግባር እንዲቆም የሚያዝ ፊርማ ከፈረሙ ወዲህ ፍልሰተኛ ቤተሰቦችን ወደ ክስ ማቅረቡን አቁመዋል።
ፕሬዚዳንት ዶናልድ ትራምፕ ሞተር ብስክሌት አምራቹ ኩባንያ ሃርሊ ዴቪድሰን የአውሮፓ ህብረት በዩናይትድ ስቴትስ በተመረቱ ብስክሌቶች ላይ ከባድ ቀረጥ ለማስከፈል በመወሰኑ አብዛኛውን የማምረት ስራውን ወደ ውጭ አገሮች አስወጥቷል በማለት ዛሬ ከሰውታል። ፕሬዚዳንት ትራምፕ በተከታታይ በትዊተር ባስተላለፉት መልእክት እውቁን አሜሪካዊ አምራች ኢላማ አድርገዋል። ሃርሊ ዴቪድሰን በምንም አይነት በውጭ አገር መስመራት የለበትም ብለዋል። የሃርሊ ዴቪድሰን የሞተር ብስክሌት አምራች ኩባንያ በበኩሉ የአውሮፓ ህብረት በእያንዳንዱ ወደ አውሮፓ በሚልከው ብስክሌት ዋጋ ላይ $2,200 እንዲጨምርበት ገልጧል። ይህ ማለት በስድስት ወራት ውስጥ $45 ሚሊዮን በአመት ደግሞ ከ90-100 ሚሊዮን ሊያስከፍል እንደሚችል አስረድቷል። የኩባንያው ብስክሌቶች በዩናይትድ ስቴትስ ሲሸጡ ከፍተኛ ቀረጥ እንደሚደነገግበት ማወቅ አለበት ሲሉ ፕሬዚዳንት ትራምፕ አስጠንቅቀዋል።
ሁለት የእስራኤል ሚሳይሎች በደማስቆ ዓለም አቀፍ አውሮፕላን ማረፊያ አጠገብ ያሉ ኢላማዎችን መቷል ሲል የሶሪያ መንግስት ሚዲያ ዛሬ ከሷል። ሳና የተባለው የሶሪያ የዜና አገልግሎት ስላደረሰው ጉዳት አልተናገረም። ብሪታንያ ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ግን ሚሳይሎቹ የመንግስት ደጋፊ ሚሊሻዎች የመሳሪያ መጋዘን ነው ተብሎ የሚጠረጠር ቦታን መቷል ይላል። እስራኤል በሶሪያ ግጭት ወቅት በተደጋጋሚ የአየር ድብደባ ስታካሄድ ቆይታለች። ሊባኖስ ላለው በኢራን የሚደገፍ ህዝባላ የሚላክ መሳሪያን ለማቆምና ኢራን በሶሪያ ላይ ህልውና እንዳይኖራት ለመከላከል የምትወስደው እርምጃ ነው ተብሏል።
ታይላንድ ላይ በአንድ ትልቅ ዋሻ ውስጥ በደረሰ የውሃ መጠቅለቅ ምክንያት መውጫ አጥተዋል የተባሉትን 12 በአስሮች ዕድሜ ክልል ውስጥ ያሉ የእግር ኳስ ተጫዋቾችንና አሰልጣኞች የመፈለጉ ጥረት ለአራተኛ ቀን ቀጥሏል። ልጆቹና አሰልጣኛቸው ከልምምድ ቦታ ሳይመለሱ ከቀሩ በኋላ ነበር ባለፈው ቅዳሜ መጥፋታቸው የተገለጠው። ዋሻ ውስጥ ፍለጋ የተጀመረው ብስክሌቶቻቸውና የኳስ ጨዋታ ጫማዎቻቸው በዋሻው በር አካባቢ ከተገኙ በኋላ ነው።
አድማጮች፣ ዜናችን እዚህ ላይ ያበቃ።
የተከበራችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን አብይ ርዕስ።
የኤርትራ መንግሥት ከፍተኛ የልዑካን ቡድን ከ20 ዓመታት በኋላ ለመጀመሪያ ጊዜ አዲስ አበባ ገብቷል። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ ሁኔታዎችን ለመመርመር የገባው የልዑካን ቡድን ውጭ ጉዳይ ሚኒስትር ኦስማን ሳልህና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ከፍተኛ አማካሪ የማነ ገብረአብ የሚገኙበት ነው። ዕለቱን ታላቅ ሲሉ የገለጹ በአቀባበሉ ስነ ስርዓት ላይ የተገኙ አንዳንድ ኢትዮጵያውያን የተጀመረው የሰላም ጥረት ውጤት እንደሚያስገኝ ተስፋቸውን አንጸባርቀዋል። ዛሬ በቦሌ አይሮፕላን ማረፊያ የተካሄደውን የአቀባበል ስነ ስርዓት የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል።
የኤርትራ ባንዲራ በቦሌ መንገድ ግራና ቀኝ ተውለበለበ። ባለፉት 20 ዓመታት ያልታዩ እንግዶች አዲስ አበባ ረገጡ። አዎ፣ ኤርትራውያኑ አዲስ አበባ ገብተዋል። የሰላም ሂደቱም ይበልጥ ተስፋ አሳድሯል። እንደ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ አማካሪያቸው የማነ ገብረአብና የውጭ ጉዳይ ሚኒስትር ኡስማን ሳላህ የሚገኙበት ቡድን ነው ዛሬ ወደ ኢትዮጵያ የመጣው። አቀባበሉም የተዘረጋውን የሰላም እጅ የሚመጥን ጣፍቶ ለተገኘ የአብራክ ክፍፋይ የሚገባ ሆኖ ታይቷል። ይህ በስፍራው የተገኙ አንዳንድ ኢትዮጵያውያን አስተያየት ነው። ጠቅላይ ሚኒስትር አብይ አህመድና ኤርትራውያኑ ባለስልጣናት የተለዋወጡት ሰላምታም ያለፈውን የረሳ መጪውን በተስፋ የተመለከተ ፈገግታ ያጀበው አክብሮት የተቀላቀለበት ነበር። ሚኒስትሮች፣ የሃይማኖት አባቶች፣ ኢትዮጵያውያን የኦሎምፒክ ሜዳሊያ ባለቤት አትሌቶች፣ ታዋቂ አርቲስቶችና ሌሎችን በአቀባበሉ ስነ ስርዓት ላይ ተገኝተዋል። በዚህ ሰዓትም ለኤርትራ የልዑካን ቡድን ክብር በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ይገኛል። የአሜሪካ ድምጽ በአቀባበሉ ላይ ቢገኝም ይሄኛውን ስነ ስርዓት ለመዘገብ አልተፈቀደለትም። በተለይ የአቀባበሉን ስነ ስርዓት እየተመለከቱ አስተያየት ሰጪዎች ግን ውጤቱም እንደሚያምር ተስፋቸውን እየገለጹ ነው። ዋና ዋና የኢትዮጵያ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲያውም ሂደቱን ለማገዝ ጥያቄ ማቅረቡን ያስታወቀው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ይሄንኑ ነው ለአሜሪካ ድምጽ ያብራሩት።
በጣም ነው ደስ ያለን ያው እንደምታዩት እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዝዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። ለበርካታ አመታት የሃይማኖት አባቶች ይሄ ውይይት እንዲጀመር እርቅ እንዲፈጠር ከፍተኛ ጥያቄ ሲያቀርቡና ክፍፍ ሲያደርጉም እንደነበረ በተለያዩ መድረኮቻችን ስናነሳ እንደነበር በሰነድም ለቀድሞ ጠቅላይ ሚኒስትራችን አቅርበን ነበረ። አሁን ደግሞ ዶክተር አብይ ከመጡ በኋላ በሀገር ውስጥም ከጎረቤት ሀገራትም በተለይም ደግሞ ከኤርትራ ጋራ እንዲጀመር ያደረጉት ውይይት እጅግ በጣም የሚያስደስት ነው። ሁሉም ሃይማኖቶች በደስታ እንግዶቹን ለመቀበል ያው እዚህ ነው የምናየው አብረን ያለ ነው። በቀጣይነት ደግሞ
ምን ይሆናል እናንተ ሚና በቀጣይነት? አዎ እሱ ላነሳው ነበር።
አዎ እንግዲህ በቀጣይነት በዚህ በድርድር ውስጥ በሚኖረው በውይይት ውስጥ በሰላምና በእርቅ እንዲጠናቀቅ ከሁለቱም በኩል እንግዲህ በኢትዮጵያውም በኤርትራም በኩል ያሉ የሃይማኖት ተከታዮች ናቸው። ስለዚህ የሃይማኖት አባቶች ለመንግስትም ለሃይማኖት ለህዝቡም ለሁለቱም ሀገር ህዝቦች አሁን የተጀመረው ተጠናክሮ እንዲቀጥል የራሳቸውን በጎ አስተዋጽኦ ያደርጋሉ። የድርድሩም አካል እንድንሆን የውይይት አካል ያው መንግስት ነው የሚደራደረው፣ ግን በዛ ውስጥ እኛ ሮል እንዲኖረን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ አቅርበናል። በጎ ምላሽም ከዛ ይጠበቃል። እየሰሩ ያሉት ስራ ደግሞ የሃይማኖት ተቋማትንና ተከታዮችን ያማከለ ሃይማኖታዊ ሴትን ያከበረ ስራ እየሰሩ ስለሆነ አብረናቸው ከጎን ቆመን መደገፍ ነው ዋና ስራችን።
ኤርትራውያኑ ባለስልጣናት ከ20 አመታት በኋላ ወደ ኢትዮጵያ መምጣታቸው፣ የሰላም ሂደቱን መጀመሩ በአቀባበሉ ስነ ስርዓት ላይ በተገኙ ኢትዮጵያውያን ላይ የተለየ ስሜት ፈጥሯል። እናትና ልጅ ተገናኙ ብለዋል አንጋፋው የማስተዋወቂያ ባለሙያ ውብሸት ወርቃለማው።
እኔ ስሜት በጣም የላቀ ነው። እናትና ልጅ ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው። ኤርትራ ወደ ኢትዮጵያ ስትመጣ፣ ይሄ ዴሌጌሽን ወደዚህ ሲመጣ ደግሞም እኛ ጋር በእውነቱ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ጥሩ መሪ ስለሆኑ ያው እዚህ ድረስ መጥተው እንደኛ ተቀብለዋቸዋል። ለኤርትራውያን ይሄ ትልቅ ደስታ ነው፣ ትልቅ ድል ነው። ስለዚህ እናትና ልጅ ተቀላቀሉ ነው የምለው። ዛሬ
እንግዲህ ከዚህ በኋላ ነው እንግዲህ ዋናው ነገር የሚካሄደው፣ ውይይቱ የሚካሄደው ውጤቱ ያስገኛል የሚል ተስፋ አለው።
እንግዲህ የሚያጠግብ እንጀራ ከመጣዶ ያስታውቃል ይባላል በሀገራችን። አጀማመሩ ጥሩ ከሆነ አፈጻጸሙ ጥሩ እንደሚሆን ተስፋ አደርጋለሁ። እኛ ኤርትራውያንን እንፈልጋቸዋለን፣ እነሱ ደግሞ ይፈልጉናል። ስለዚህ እሽ ኖራል ብዬ አቀራረሱን ማሳመር ነው።
ታዋቂው የሥነ ጽሑፍ ሰው ዲያቆን ዳንኤል ክብረትም ተመሳሳይ ሀሳብ አንጸባርቋል።
እኔ በጣም ይሄ ለብዙ ዘመናት ተለይቶ የኖረ ወንድም ወይም እህት መጣ ሲባል የሚሰማ ስሜት አለ። ሰፈሩ በሙሉ ሽንኩርት ይልጣል፣ ድንች ከትፋል፣ ወጥ ይሰራል፣ እንጀራ ይጋግራል፣ ምን ይላል። ያ አይነት ስሜት ነው የተሰማኝ ነኝ። በጣም ለምን እንደሆነ አላውቀውም፣ ግን ውስጤ እንደዚ አይነት ስሜት አለ።
እንግዲህ ክቡር ጠቅላይ ሚኒስትሩም ተገኝተው ተቀብለዋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምታው ሞቅ ያለ ነበር፣ ፈገግታ የተሞላበት መሆኑን አይተናል። ከዚህ በኋላ የሚኖረው ነገር ነው ዋናው ነገር። እንግዲህ ምን ተስፋ ታደርጋለህ አንተ?
እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። ይሄ የጥላቻና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ እህቶ አማቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የምገምት። ምክንያቱም ሁለቱ ነገሮች ያልጠበቋቸው ናቸው። አንደኛ ብዙ ጊዜ ድርድሮች ምን ሲካሄዱ ሶስተኛ ሀገር ውስጥ ነው የሚደረጉት፣ ግን በቃ ሰብረው የኤርትራ ልዑካን ቡድን አዲስ አበባ መጡ የሚለው አንድ ነገር ነው። ሁለተኛ ብዙ ጊዜ ጠቅላይ ሚኒስትርም ጠቅላይ ሚኒስትር፣ ፕሬዚዳንትም ፕሬዚዳንት፣ ምክትልም ምክትል ሲቀበሉት ነው ማቀው በእኔ እውቀት ደረጃ
ፕሮቶኮሉ እንደዛ
ፕሮቶኮሉም ተሰብሮ ዛሬ ጠቅላይ ሚኒስትር ሰራዊቱን ምክትሉ ለመቀበል ይሄ ለኤርትራ የተደረገ ነው። በቃ ለወንድም ለጠፋው ወንድም አለ አይደል? አይገንተው ለማታቅ ለሚናፍቀው ወንድም የተደረገ ነው የሚመስለኝ እንጂ ፕሮቶኮሉ የሚያዘው ይሄን አይመስለኝም። እና የተሄደበትን ርቀት ሳይው በጣም ተስፋ አደርጋለሁ።
ከ20 አመታት በፊት ለማፋሳሽ ጦርነት ያካሄዱት ኢትዮጵያና ኤርትራ ለአመታት በፍጥጫ ውስጥ ቆይተዋል። አሁን ካለው ወጣት ትውልድ አብዛኛውም የሁለቱን አገራት የፍቅር ጊዜ አስታውሰም። ኢትዮጵያ ያልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ለመቀበልና ለመተግበር መወሰኗ ግን እነሆ ሌላ የሰላም በር ከፍቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ መጽሔት ተሸጋግረናል። የመላው ኢትዮጵያ አንድነት ድርጅት ሰማያዊ ፓርቲና ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰኔ 16 ቀን ለጠቅላይ ሚኒስትር አብይ አህመድ ድጋፍ ለመስጠት በወጣው ህዝብ ላይ የተሰነዘረውን የቦምብ ጥቃት አወገዙ። መኢአድ ዕለቱ ለሰማዕታትና ለብሔራዊ አንድነት የመታሰቢያ ቀን ሆኖ በየዓመቱ እንዲከበር ጥሪ አቅርቧል። ሰማያዊ በበኩሉ የኢትዮጵያን ሉዓላዊነትና የህዝቧን መፈቃቀር በጠንካራ ተቋሞች መመስረት ያስፈልጋል ይላል። መለስካቸው አማሃ ዝርዝሩን ይዟል።
የመላ ኢትዮጵያ አንድነት ድርጅት መኢአድ ዛሬ ይፋ ባደረገው መግለጫ ባለፉት 27 ዓመታት በኢህአዴግ መንግሥት ተፈጽሟል ያላቸውን ስህተቶችና ጥፋቶችን ካስታወሰ በኋላ የቅርብ ጊዜውን ሁኔታ በተለየ አቅጣጫ እየተመለከተው እንደሆነ ያስገነዝባል። በኢህአዴጎች የተመረጡት የኢትዮጵያ ጠቅላይ ሚኒስትር ይላል መግለጫው፣ ክቡር ዶክተር አብይ አህመድ በዚህ ጥቂት ጊዜ ውስጥ እያራመዱት ያለው ፖለቲካ ኢትዮጵያዊነትንና አንድነትን አጉልተው የሚያሳዩ በመሆናቸው ካለፉት ጠቅላይ ሚኒስትሮች በተለየ መልኩ ኢትዮጵያዊነትንና አንድነትን በማራመድ ሰፊ ሚና ተጫውተዋል ይላል። በመቀጠልም የአዲሱ ጠቅላይ ሚኒስትር እርምጃ ያልጣማቸው ወገኖች እንዳሉ የጠቆመው የመኢአድ መግለጫ ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ ለዶክተር አብይ ድጋፍ ለመስጠት በወጣው ሕዝብ ላይ የተፈጸመውን ድርጊት የአሸባሪነት አባዜ የተጠናወታቸው አካላት ተግባር ነው ሲል በጥብቅ ይኮንናል። በመቀጠልም ለመንግሥት ጥያቄዎችን አቅርበዋል። አቶ ይበቃል ደሳለኝ የድርጅቱ የወጣቶች ጉዳይ ኃላፊ፣
ለአንድነትና ለፍቅር ሲሉ ውድ ሕይወታቸውን ለከፈሉ ወገኖቻችን ሰኔ 16 ቀን የሐዘን ቀን ሆኖ እንዲታወጅና የአንድነት ቀን ተብሎ በብሔራዊ በዓል ሆኖ እንዲታወጅ እንጠይቃለን። ችግሩ ከመከሰቱ በፊት ስራቸውን በተገቢ ሁኔታ ያላከናወኑና በእነሱ እንዝላልነት ለተፈጠረው የጸጥታ ችግር መንስኤ የሆኑ የጸጥታ አስከባሪ ኃላፊዎች ላይ መንግሥት የጀመረው ምርመራ ተጠናክሮ እንዲቀጥል አጥብቀን እንጠይቃለን።
ሰማያዊ ፓርቲና መድረክ ያወጧቸው መግለጫዎች ባለፈው ቅዳሜ በመስቀል አደባባይ የተፈጸመውን ጥቃት በተመሳሳይ መልኩ አውግዘዋል። ሰማያዊ ፓርቲ ከዚህ አለፍ ብሎም ሌሎች በአሁኑ ወቅት ተጨማሪ ችግሮች ናቸው ያላቸውን አንስቷል። በተለያዩ የሀገሪቱ ክፍሎች የሚታዩትን በማኅበረሰቦች መካከል የሚፈጠሩ ግጭቶችንም አሳሳቢ ናቸው ብሏል። በኤርትራ መንግሥትና በኢትዮጵያ መንግሥት መካከል ሊደረግ ነው የተባለውም ውይይት በጥንቃቄ መያዝ እንዳለበት ያሳስባል። ባጭሩ የኢትዮጵያን ሉዓላዊነትና የሕዝቦቿን መፈቃቀር በጠንካራ ተቋማዊ አደረጃጀቶች ላይ መገንባት ይኖርበታል ሲል ጥያቄ ያቀርባል። አቶ አበባ ካሉ የፓርቲው የሕዝብ ግንኙነት ኃላፊ፣
በመሆኑም በየቦታው እየተከሰቱ ያሉ ቀውሶችን በዘላቂነት ለመፍታት ኢህአዴግ ከተቃዋሚዎች ጋር እውነተኛ ድርድር ማድረግ መጀመር አለበት። በየአካባቢው የአገር ሽማግሌዎችን የሃይማኖት አባቶችና ምሁራንን በመያዝ ሰላምና እርቅን የመፍጠር ስራ መሰራት አለበት። በቀጣይም የተቋማትን ነጻነትና ገለልተኛነት ማረጋገጥ ኢህአዴግ በፓርላማ ያጸደቃቸውን አፋኝ ሕጎች የመሰረዝ ወይም የማሻሻል ሕገ መንግሥታዊ ማሻሻያን በማድረግ ዘላቂ የሆኑ አገር የማረጋጋት ስራዎችን መስራት ቅድሚያ ሊሰጠ ይገባል ብለን እናምናለን። በሌላ በኩል ሕዝብ የራሱን መብት ለማስከበር ጥያቄዎቹን በሕግ አግባብ መጠየቅ እንጂ የሌላውን ብሔርና ኢትዮጵያዊ ወገኑን ነፍስ ማጥፋትና ንብረት ማውደም ተገቢ ባለመሆኑ ሁሉም ኢትዮጵያዊ ይህን ሊገነዘብ ይገባል።
በሌላ በኩል ደግሞ ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ተመሳሳይ መግለጫ አሰራጭቷል። በመግለጫው ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት ጥቂት ወራት ላሳዩት በጎ ጅማሮና ላስመዘገቡት መልካም ውጤት እውቅናና ድጋፍ ለመስጠት በተጠራው ሰላማዊ ሰልፍ ላይ የተፈጸመውን የቦምብ ጥቃት በጽኑ እንደሚያወግዝ ገልጿል። አክሎም ጠቅላይ ሚኒስትሩ ላለፉት ሁለት ወራት እጅጉን አስፈሪ የነበረውን የሀገራችንን የሰብአዊ መብት አያያዝ ለማሻሻልና በዜጎች መካከል መተማመን ይፈጠር ዘንድ ለወሰዷቸው ገንቢ እርምጃዎች ሰመጉ እውቅና ይሰጣል ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በዚህ ቀን በእስር ቤቶች ውስጥ ያሉ የጭካኔ ተግባር የተፈጸመባቸው ሰዎችም ይታወሳሉ፣ ድጋፍም ይሰጣቸዋል። ጽዮን ግርማ በኢትዮጵያ እስር ቤቶች ውስጥ ያሉ በምርመራ ወቅት የጭካኔ ተግባር እንደተፈጸመባቸው የገለጹ እስረኞችን ሁኔታ ወደኋላ ተመልሳ አጠር ያለ ዘገባ አሰናድታለች።
ለስቃይ አያያዝ ወይም ለቶርቸር ሰለባዎችና ከስቃይ ለተረፉ ዓለም ድጋፉን የሚገልጽበት የዛሬው ዕለት ለመጀመሪያ ጊዜ በ1990 ዓ.ም የታሰበው ዴንማርክ የተባበሩት መንግስታት ድርጅትን ባሳሰበችውና በአባል ሀገሮች ተቀባይነት በማግኘቱ ነበር። ቀኑ የተመረጠው የተባበሩት መንግስታት ድርጅት መመስረቻ ቻርተር በ1937 ዓ.ም በኢትዮጵያ የዘመን አቆጣጠር ማለት ነው የተፈረመበት፣ እንዲሁም የመንግስታቱ ድርጅት ቶርቸርና ሌሎችም የጭካኔ ኢሰባዊና ስብዕናን የሚያዋርዱ አያያዞችና ቅጣቶችን የሚያወግዘው የመንግስታቱ ድርጅት ስምምነት በ1979 ዓ.ም ተግባራዊ የተደረገበት ዕለት በመሆኑ ነበር። ስምምነቱን ፈርመው እስከዛሬ በየፓርላማዎቻቸው ያጸደቁ ሀገሮች ቁጥር 163 የደረሰ ሲሆን ሰነዱን ግንቦት 5986 የብሔራዊ ሕጎቹ አካል ያደረገችው ኢትዮጵያ ከዚህ በቀደሙ ዓመታትም ሆነ ከዚያ ወዲህ ሰብአዊ መብቶችን በመጣስ ሰዎችን ኢሰብአዊ በሆነ በማሰቃየትና ስብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። በየእስር ቤቶቹ ይደርስባቸው የነበሩ የከፋና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ነበሩ። በኢትዮጵያ መንግስት ላይ በተለያየ መልኩ ቅሬታና ተቃውሞ የሚያቀርቡ ሰዎች በሽብርና በተለያዩ የወንጀል ህጎች ተጠርጥረው በሚታሰሩበት ጊዜ ከፍተኛ የሆነ የጭካኔ ተግባር እንደሚፈጸምባቸው፣ በእንደዚህ ያለ ምርመራ ወቅትም ያላደረጉትን አደረግም ብለው እንዲያምኑ እንደሚገደዱ ይናገራሉ። ከነዚህ መካከል ሁለት እግሮቹን አጥቶ በተሽከርካሪ ወንበር እየተገፋ የወጣው ከፍ ያለው ተፈራ ነው።
ህክምና እኔ ሳያስፈቅዱ ወይ ሳያስፈቅሙ ቀኝኛውን እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ተወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለማውራት በሚስማር አድርጎ እጄን በግመድ አስሮ ሰቅሎን ቁስሎችን በትንሳ እየጎተቱ በስለት እየወጉኝ ቶርቸር ያደረጉኝ ነበረ። በጣም ከባድ ነበረ ለማውራት፣ በጣም ከባድ።
ከአራት ወራት በፊት ከእስር ከተለቀቁት መካከል አንዷ ንግስት ይርጋ ትባላለች። ንግስት ጎንደር ከተማ ውስጥ በተካሄደው ሰላማዊ ሰልፍ ላይ ከመሳተፍ ውጪ ያደረገችው ነገር እንደሌለ ገልጻ በምርመራ ወቅት የደረሰባትን ለአሜሪካ ድምጽ በገለጸች ጊዜ
ብሬን በባዝሊን እየቀቡልኝ ቁስሉን የሚያየት በሰዓት ነው። እንዴት እንደተመታው አላውቅም። ከእግር ጣቶቼ 9 የግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴንም አላውቅም ነበር። ምን እንደሚያጠጡሽ ምን እንደሚነኩሽም አይታወቅም።
አሸናፊ አካሉ የተባለ ወጣት ደግሞ ከዩኒቨርሲቲ ተመርቆ ለአራት ዓመት እየሰራ ካለበት ቦታ ግንቦት 7 ነህ በሚል ለአምስት ዓመት ተኩል ታስሮ እንደተፈታ ገልጾልናል።
ማታ 8 ሰዓት እያወጡ ውሃ እያርከፈከፉ በኤሌክትሪክ ቶርች አደረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዝሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ ነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ፓርት ይመቱታል።
ሌላዋ መጀመሪያ ለ8 ዓመት ከዚያ ለ8 ወር ኦነግነሽ በሚል ታስራ የቆየችው ጫልቱ ታከለ የደረሰባት በደል አሰቃቂ እንደነበር ከአራት ወራት በፊት ከእስር ስትፈታ ነግራናለች።
ሰቅለው ነበር የሚያሳድሩኝ። ብቻዬን ጨለማ ቤት ከ3 ወር በላይ ነበር እጄ በካቴና ፋስ የቆየሁት። 9 ሰው 7 ሰው 6 ሰው እየሆኑ ነበረ የሚመቱ ራሴ እስከሚስት ድረስ።
መቶ አለቃ ማስረሻ ሰጤ የአየር ኃይል አብራሪ ነው። አልሸባብን ለመውጋት የተሰጠኝን ግዳጅ ተወጥቼ በመጣሁ በአራት ወሩ አሸባሪ ተብዬ የጭካኔ ተግባር ተፈጽሞብኛል ብሎናል።
ከላይ ታፈሬ በነበረበት ሰዓት ወደ ጣራው ተጠግቼ ነው ያሰሩ። ከዛ ላይ ነው ገመዱ የለቀቀና መሬ ላይ የወደቅኩኝ። ወገቤን አሁንም ያመኛል። ያው
እነዚህ እስረኞች አሁን እየተለቀቁ ነው። ተመሳሳይ በደል የተፈጸመባቸው ቀሪ እስረኞች በእስር ቤቶች ውስጥ አሉ በማለት ድምጻቸውን እያሰሙም ነው። በአንጻሩ ባለፈው ሳምንት አንዲት የፓርላማ አባል አሸባሪ የሆኑ ሰዎች ከእስር እየተለቀቁ ነው የሚል በህዝብ ተወካዮች ምክር ቤት ጥያቄ አቅርበው ነበር ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል። አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይህን ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የየወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ላይ ምን ማለት ነው? ጥፋት ነበረ ማለት ነው።
በተጨማሪም ከዚህ ቀደም ተደርጎ በማያውቅ መልኩ የብሔራዊ ቴሌቪዥኑ ኢትዮጵያ ቴሌቪዥን እና ፋና ብሮድካስቲንግ እስረኞች ያሏቸውን ተመሳሳይ ቅሬታዎችና አቤቱታዎች ይፋ ማድረግ ጀምረዋል። ያነጋገርናቸው ወጣቶች በሙሉ የተፈጸመብን በደል የቱንም ያህል ከባድ ቢሆንም ሀገራችን ስለሆነች ቂም አልቋጠርንም፣ ነገር ግን ከዚህ በኋላ በየትኛውም መንገድ ይህ ተግባር በኢትዮጵያ ምድር እንዳይፈጸም እውነተኛ የሆነ የፍትህ አገልግሎት የሚሰጥበት ተቋም ሊገነባ ይገባል ብለዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እለቱ ታስቦ እንዲውል በተባበሩት መንግስታት ድርጅት የተወሰነ ቀን ሲናገሩ ይህ እለት ይፈጸማል ተብሎ ሊታሰብ የማይችል መከራና ስቃይ ለተቀበሉ ያለንን ክብር የምንገልጽበት ነው። ሊነገር ስለማይችለው ይናገር ዘንድም ዓለም እድሉን የሚያገኝበት ቀን ነው። ይህ በመላው ዓለም ቁጥራቸው ሊገለጽ ለማይችል የስቃይ ሰለባዎች አክብሮታችንንና ድጋፋችንን የምንገልጽበት ቀን መደንገግ የነበረበት ዛሬ አልነበረም፣ እጅግ አርፍደናል ብለው ነበር። ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ ለቆዩ ሰዎች ድጋፍ ለመስጠት የተከበረው ቀንም ማሰቃየት ወይም ቶርቸር በምንም መልኩ ተቀባይነት የሌለው ምክንያት አልባ ወንጀል ነው ተብሏል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
እናመሰግናለን ጽዮን። ሌላም ዘገባ አላት ቀጥሎ የሚቀርበው በቤንሻንጉል ጉሙዝ ማኦ ኮሞ ወረዳ ቶንጎ ከተማ ለጠቅላይ ሚኒስትር አብይ አህመድ የድጋፍ ሰልፍ የወጡ ነዋሪዎች በክልሉ ልዩ ፖሊስ ታጣቂዎች በተተኮሰ ጥይት የሁለት ሰው ሕይወት ማለፉንና 40 ሰዎች መቁሰላቸውን ነዋሪዎችና የአጎራባች ወረዳ ፖሊስ ኃላፊዎች ገልጠዋል። የክልሉ ፖሊስ ግን ሁኔታውን ያስተባብላል። ጽዮን ቀጥይ።
በቤንሻንጉል ጉሙዝ ክልል ማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይ አህመድን ደግፈው ሰልፍ የወጡ ወጣቶች መደብደባቸውን፣ ይህንን ድብደባ ተቃውመውም በማግስቱ እሁድ ሌላ ሰልፍ የወጡ ሰዎች ደግሞ በቤንሻንጉል ክልል ልዩ ኃይል የጸጥታ አካላት በተተኮሰ ጥይት የሁለት ሰዎች ሕይወት ማለፉን፣ 40 ሰዎች መቁሰላቸውን፣ ወደ 2000 የሚጠጉ ነዋሪዎች ደግሞ ወደ አጎራባች የኦሮሚያ ክልል ምዕራብ ወለጋ ቤጊ ከተማ ሸሽተው መግባታቸውን ነዋሪዎችና የቤጊ ከተማ ጸጥታ ኃላፊ ገልጸውልናል። በሶስት ጥይት ተመትቼ ቤጊ ሆስፒታል እገኛለሁ ያሉ ወይዘሮ አልካኔ ዶተር የተባሉ እናት በስልክ አነጋግሬያቸው ነበር። ደረሰ ያሉትን ለአሜሪካ ድምጽ ሲናገሩ ሰባት ልጆች አሉኝ፣ ሶስት ሴትና አራት ወንድ ናቸው ያሉት እኚህ እናት ቅዳሜ ለሰልፍ የወጡ ሰዎች መደብደባቸውን በመቃወም ሁሉም የከተማው ሰው አደባባይ ወጥቶ ስለነበረ፣ በተጨማሪም የአጎራባች የኦሮሚያ ክልል አስተዳዳሪዎች ከሀገር ሽማግሌ ጋር ሆነው መጥተዋል በመባሉ ልጆቼም ተጠራርተው ሲወጡ ምንም አላልኩም ነበር። ቆይቶ የተኩስ ድምጽ ስሰማ ልጆቼም ብዬ እየሮጥኩኝ ወደ ውጭ ወጣው። በዚህ መካከልም አንዲት ታጣቂ ሴት እየለመንኳት እያየኋት ሶስት ጊዜ ተኩሳ ሆዴን መታችኝ አሉ። ሌላ በአሁኑ ሰዓት እያስታመማቸው እንደሆነ የገለጸልን ዘመድ ነኝ ያለ ወጣት ስለ ሁኔታው ጠይቄው ነበር።
እንግዲህ ወጣ ልጆቹ አንዱ ይናል እየፈለግን መጨረሻ አካባቢ ላይ ነው ተመታችው። እንግዲህ አሁን እንዳውም ስትመታ ማለት ነው አይታለች የመታችን ማለት ነው የመታችን በልዩ ኃይል ነው የተመታችን። ከዛ ስትመታ ያው ሬ እኔ ልጅን ፍለጋ ነው ወጣ አትምትም ለምናቶች እናገለችን አትምትም እያለች እንዲህ ብላ መስራች ስመታ እንግዲህ እዛው ወደቀች። ወስደን ወደ እዛው አካባቢ ነበር የጤና ጣቢያ የቶንጎ ጤና ጣቢያ የሚባል እዛው ጤና ጣቢያ አስገባን። እዛ ጤና ጣቢያ ላይ ታይታ ባለሙያ እዛ በኋላ ባለሙያ እንኳን እንዲያዩት ባለሙያዎቹን ራሱ ሲያባርሩ ነበር። ባለሙያ ሪከርድ ሲያደርጉ ይህ እንዳስ የመኪና አደጋ ነው ብላ ሲተራርጉ በምል ባለሙያን ስመቱ ሲመቱ ነበረ። በልዩ ኃይል ባለሙያ ሲመታ ነበረ። ባለሙያ ራሱ ሕክምና አውጥቶ ጋውን አውልቆ የለበሰውን ጓን አውልቆ የተባረረ ባለሙያ ነበረ ማለት ነው። ትክሩ ባለሙያም ከዚህ ጋር ተሰደደ በቃ ወደ አጎራባች ኦሮሚያ ክልል ማለት ነው። እና እሳቸውን እንግዲህ አምቡላንስ መላሩ ምንም አምቡላንስ ተገድሎ የተከላከሉ በስትሬተር ነው ጊዜም የተነሳ ነው። በስትሬተር ጊዜም ወደ ብጅ ሆስፒታል እየተጓዝ መንገድ ላይ ሲሁድ ካምፕ አምቡላንስ ነበር እሱ ደረሰልን። በሱ ወደ ብጅ ሆስፒታል ወሰን ማለት ነው። እና ብጅ ሆስፒታል ያው ቅድ ጥገና ተደርጎላቸው በሶስት ጊዜ እንደተመቱ ነው። ሆዳቸው ላይ ነው የተመቱት። ውስጥ ያለው ጨጓራቸው እንዳለ ተመታ ነው። ቅድ ጥገና ከተደረገላቸው በኋላ ግን አሁን የተወሰነ ራሷን አውቀ አሁን ህዝብን ማናገር ጀምራለች። ድምፅ አንሰምቴናል አሁን ማለት ነው።
የቤጊ ከተማ ሆስፒታል ኃላፊዎችና ባለሙያዎችም ይህንን አረጋግጠዋል። ሌሎች ከከተማው ወጥተን ነው ያሉ ነዋሪዎችም አነጋግሬ ነበር። እነሱም የሚናገሩት ተመሳሳይ ነው። ይህንኑ በተመለከተ የቤንሻንጉል ክልል የቶንጎ ከተማ ፖሊስ ኃላፊ ኮማንደር አልከድር አልሸሪፍን ሁኔታውን ጠይቄያቸዋለሁ። አስተባብለዋል።
አዎ፣ በቅዳሜና እሁድ መሀል የተወሰነ በምንም ሳይታወቅ ያው የተወሰነ ሰላማዊ እንትን አደርገው ነበረ። ህገወጥ እንትን የሆነ መብት ጥያቄ ነው። እነሱ አነጋግረን ያው ከተመለሱ በኋላ ያው በጫጫታ እና በአንዳንድ ነገሮች ሲሄዱ ያው ወደ በቀጥታ ኃይል ሮጦ የመግባት እና ከውጭ ወደ በቀጥታ ኃይሎች መሳሪያ የመተኮስ ነበር እና ከዚያ ነው የተወሰነ ችግር እንትን የሆነ። ከዚህ ውጭ ሌላ ብዙም ነገር የለ። አሁን ተረጋግቷል። አካባቢ ምንም ችግር የለም። ተወሰነ ግለሰቦች ወደ ሌላ አካባቢ በራሳቸው ጊዜ ነው እንጂ ተረጋግጦ የሚኖሩ እዚህ አካባቢ ላይ አለ። ህይወት ያለፈ እስካሁን የለም እና ያው የተወሰነ ግለሰቦች የሚያወሩ ወሬዎች አሉ። ይሄ እንደዚህ ሆኗል፣ እንደዚህ ሆኗል። የተወሰነ በሮች አስራሱ ወድቆ እንትን የሆነ ነው ብቻ ነው እንጂ ህይወት እስካሁን የኛ ጋር ሪፖርት እንትን የሆነ ነገር የለም።
በሌላ በኩል ነዋሪዎቹ ተጠልነልበታል ወዳሉት የቤጊ ከተማ ጸጥታ ኃላፊ አቶ ሀሮም በቀለ ጋር ደውዬ ነበር። የስልኩ ጥራትን ለማዳመጥ አስቸጋሪ ሲሆን አጠቃላይ ሀሳባቸው ቅዳሜ ዕለት የተደበደቡ ሰዎችን ሁኔታ ለመነጋገርና ሁኔታውን ለማብረድ አጎራባች የኦሮሚያ ክልል ያሉ የመንግስት ኃላፊዎችና የጸጥታ ሰዎች የሀገር ሽማግሌዎችን አሳትፈው ውይይት ተደርጎ ሲወጣ ከኋላችን በቤንሻንጉል ክልል የልዩ ፖሊስ የጸጥታ አባላት ተኩስ ተከፈተ ይላሉ።
ስላይደርስ ሲወጡ ነው ተኩስ የተከፈተው። በኋላ ተኩስ ተፍቶ በፖሊስ በማጎሞ ልዩ ወረዳ ፖሊስ ወጣቶች ላይ ተኩስ ተከፍቶ ተገደሉ።
በዚህም ሁለት ሰዎች ህይወታቸው አልፏል፣ 40 ሰዎች ቆስለዋል። ከእነዚህ ውስጥ 12ቱ ወደ ሌላ ሆስፒታል ሪፈር ተብለዋል። 2000 የሚጠጉ ሰዎች ደግሞ እኛ ከተማ ተጠልለዋል ይላሉ። በሌላ በኩል ይህንን የቶንጎን ግጭት ተከትሎ በአሶሳ ከተማና በማምባሲ ተመሳሳይ ግጭት እንዳለ ነዋሪዎቹ ይናገራሉ። የተደራጁ ወጣቶች በዚህ ከተማ የምትገኙ የሌሎች ብሔር ተወላጆች በሙሉ ውጡልን በሚል በዱላ እያባረሩን ይገኛሉ። በአሁኑ ሰዓት በራችንን ዘግተን ቤት ውስጥ ነን ያለ ነው። ከተማው ጸጥ ረጭ ብሏል። የፌዴራሉ ጣልቃ ገብነት ያስፈልገናል ብለዋል።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን እናንተ የምትልኩትን በድምፅ የተቀረጸ መልእክትን እናሰማለን።
አስተለኝ ቪዲዮዎች እንደምን አላችሁ? ይሄን እድል ስለሰጣችሁ አመሰግናለሁ። በዶክተር አብይ አህመድ የድጋፍ ሰልፍ ላይ የኢትዮጵያ ሕዝብ በታሪኩ ታይቶ በማይታወቅ ሁኔታ ዳር እስከ ዳር ተነስቶ ለኚህ ለተከበሩ ፍቅርን፣ ሰላምን፣ አንድነትን ለሚሰብኩ ጥላቻን እንዲወገድ ሁሉም ተስማምቶ በአንድነትና በክብር እንዲኖር ለሚሰብኩ ጠቅላይ ሚኒስትር ክብር ሊያሳይ በወጣበት ሰዓት የእፉኝት ልጆች ቅጥረኞች ውድ የኢትዮጵያ ሕዝብ ላይ ጥቃት ፈጽመዋል። የተወደዱትን ጠቅላይ ሚኒስትር ላይ ችግር ለመፍጠር ሙከራ አድርገዋል። እናንተ የቀን ጅቦች እባካችሁ ንቁ። ይሄ እድል ነው። እስር ቤት ውስጥ ግቡ አልተባላችሁም። ገደል ውስጥ ግቡ አልተባላችሁም። በሰላም ኑሩ፣ አብረን በሰላም እንደመር ነው የተባላችሁ።
አስተውሉ። ለምንድን ነው ለመሞት ለምንድን ነው ለማጥፋት እስምታስቡ? እነግራችኋለሁ ፍቅር ያሸንፋል። ይሄን ህዝብ ልታሸንፉት ከቶንም አትችሉ። አመሰግናለሁ ቢዮች።
ተስጥልኝ ውድ ቪኦኤዎች እንዴት ናችሁ? ደህና ናችሁ ወይ? ስሜ ሙሰፋ ይባላልና በምናከብረው በምናፈቅረው ጠቅላይ ሚኒስትራችን በዶክተር አብይ አህመድ በደረሰው በጣም አዘን ተሰምቶናል። ይሁንና ግን ይህ ከባድ የቤት ስራ እንደሚሆንበት በጣም መስራት አለበት እነማን እንደሆኑ ጠላቶቹ ፈልፍሎ ማውጣት አለበት ብዬ ነው እንትን ምለው። ኢንሻአላህ በቃ እንኳንም አላህ አዳነው የሞቱትንም አላህ እንግዲህ ነፍሳቸውን ይማርገና ሆኑልኝ። እንግዲህ
እኔ እስከምን ቢይ ሰላም ማንቴ እኔ ማስተላልፎ ወለት በዚህ ጥንቅ ቡነ ሰላማዊ ሰልፍ ላይ መቼም እሾክና ጋሬጣ አይጠፋም እና አንዳንድ ጊዜ ሁሉም ነገር መቼም ማርባ ማራ አይሆንም። መቼም እርግጠኛ ነኝ ጠቅላይ ሚኒስትር ይህንን አይተህ ዶክተር አብይ ከተፈቅ ቆሻሻም እንደማቆጥረው እርግጠኛ ነኝ። አደንቅሃለሁ። ጥቁር አንበሳ ሄደ እንደዛ የተጎዱት ሰዎች በመጠየቀ ድንቅንቁ መሆንን መስከረን ይልሃል። ከላይ የተላከነ በስምልክ እግዚአብሔር ለኢትዮጵያ ሕዝብ የላከነ
አመሰግናለሁ። በኢትዮጵያ ጉዳይ አስተያየት ለመስጠት ነው። ይሄ ሁሉ ሕዝብ ሲሞትና ልጆቹ እንደዚህ ሲሞቱ ወይ ጉድ የቀደሙ ጓደኞችን እንዴት ተታደላችሁ ናችሁ ብዬ ነበር። አሁን ግን እድሜ ለሰጠኝ እግዚአብሔርን አመሰግናለሁ። ቅዳሜ ዕለት ያየሁትን የብሔር ብሔሮች ያ ሁሉ ፍቅር እንኳን እግዚአብሔር የሚሰጠኝ አሳየኝ። እግዚአብሔር ይመስገን። ዶክተር አብይንም እንኳን እግዚአብሔር ጠበቃቸው። እንኳንም ለዚህ ማታ ወጣን። እግዚአብሔር እኛም ያለመተውን በቀደም ያየሁት እንደው እንኳን እድሜ ሰጠኝና ለዚህ ያደረሰኝ ብዬ ላለው 73 ዓመቴ ነው። ስለዚህ ነው ያቆየኝ ይመስለኛል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19ና በ5 ሜትር ባንድ እንዲሁም በናይል ሳት። በዘንድረው ወደ ስፖርት እየሄድን ነው። እዚያ አጠገቤ ደግሞ ግጥሚያዎች እያየን ነው እና ሰሎሞን አንተ የምታነበውን እስከምታነብ እኛም እናያለን። በዓለም ዋንጫ የምድቡ ማጣሪያ በቅርቡ ተጠናቆ 16ቱ የጥሎ ማለፍ ተፋላሚዎች ይለያሉ ይላል ሰሎሞን። እስካሁን ከኤና ከቢ ምድቦች ማለፋቸውን ያረጋገጡ ኡራጋይ፣ አስተናጋጇ ሩሲያ፣ ስፓኝ እና ፖርቹጋል ናቸው። ዛሬ ከሲና ከዲ ምድቦች የሚያልፉት ይታወቃሉ። በሌላ በኩል ግን ቪኤአር በመባል የሚታወቀው አዲሱ የእግር ኳስ ዳኞችን ለመርዳት ጥቅም ላይ የዋለው የካሜራ ቴክኖሎጂ ውዝግብ እየፈጠረ መሆኑ ይነገራል። ሰሎሞን ክፍሌ ስለ ዕለቱ ግጥሚያዎችና አዲሱ ቴክኖሎጂ ስለፈጠረውም ችግር ጥቂት ይለናል። ቀጥል ሰሎሞን።
እንዴት አመሻችሁልኝ የተከበራችሁ አድማጮቼ። ትላንት ከኤና ከቢ ምድቦቻቸው ወደ ጥሎ ማለፉ ደረጃ ማለፋቸውን ያረጋገጡት አራቱ ብሔራዊ ቲሞች እንዳልከው ከኤ ኡራጓይ በ9.1 አንደኛ፣ አስተናጋጅ ሩሲያ በ6.2 ተኛ፣ ከቢ ምድብ ደግሞ ስፔንና ፖርቱጋል እያንዳንዳቸው እኩል በ5 ነጥብ ነው። ከዲ ምድብም እንዲሁ 6 እና 3 ነጥብ ያላቸው ክሮኤሽያና ናይጄሪያ እድላቸው ጥሩ ነው። የናይጄሪያው ግን ጥያቄ አጭሯል። አሁን እየተካሄደ ባለው ጨዋታ አርጀንቲና 1-0 እየመራ በመሆኑ ናይጄሪያን ያሰጋዋል። የትላንቱን የፖርቱጋልና ኢራን እንዲሁም የስፔንና ሞሮኮ እረፍት የለሽ ሙሉ ጨዋታዎቹ ፈጣን እንቅስቃሴ የታየባቸውን ፍልሚያዎች በአጭር ባጭሩ ለማየት የፖርቱጋሉ ኮከብ አጥቂ ክርስቲያኖ ሮናልዶ ፍጹም ቅጣት ምት መሳቱ ብዙዎችን አስገርሟል። የቀይ ካርድ ሊያሰጠው ይችል የነበረ ሁለተኛ ቢጫ ካርድ የተሰረዘለት በቫር ማለትም በዳኛ ረዳት ቪዲዮ ካሜራ ከተጣራ በኋላ ነው። ሪካርዶ ኳሬዝማ ነው የፖርቱጋል ባለውለታ። በመጀመሪያው 45 ደቂቃ ማብቂያ ላይ ግሩም ጎል አግብቷል። ሌላ የቫር ማጣራት ተደርጎ ለኢራን የተሰጠ ፍጹም ቅጣት ምት ደግሞ ከፖርቱጋል ጋር አቻ አብቅቷታል። የአውሮፓው ሻምፒዮን ፖርቱጋል የፊታችን ቅዳሜ ሶቺ ላይ ከኡራጓይ ጋር ይሆናል በጥሎ ማለፉ የሚገናኘው። ከምድብ በአንደኝነት ቢጨርስ ኑሮ ግን የሚገጥመው አስተናጋጅ ሩሲያን ይሆን ነበር ተብሏል። ወደ ስፔንና ሞሮኮ ጨዋታ ስናልፍ ስፔን ለጥሎ ማለፉ ደረጃ የደረሰችው ከብዙ ችግር በኋላ መሆኑን እናያለን። ከፖርቱጋል ጋር የተጫወቱ ዕለት ጥሩ ተንቀሳቅሰው የወጡት ግን 3-0 ነው። ሁለተኛው ዙር ከኢራን ጋር ነበር ደካማ ቢሆንም 1-0 ረቱ። ትላንት ኳሷን ከ175ቱን እጅ ተቆጣጥረው 18 ጊዜ የግብ ሙከራ አድርገው ያበቁት እኩል 2-2 ሆኗል። በእለቱ የሞሮኮ ኮከብ ተጫዋች ኖርዲን አምራባት ሆኗል። ዛሬ ቀደም ሲል በተካሄዱ ግጥሚያዎች ከሲ ምድብ ፔሩ አውስትራሊያን 2-0 ሲረታ፣ ዴንማርክና ፈረንሳይ 0-0 ተለያይተዋል። ሁለቱም ለጥሎ ማለፍ አልፈዋል። ፈረንሳይ 7 ዴንማርክ 5 ነጥብ ነበራቸው። ለመሆኑ ይሄ በምህጻር ቪኤአር እየተባለ የሚጠራውና አዲሱ የእግር ኳስ ዳኞችን ለመርዳት ጥቅም ላይ የዋለው የቪዲዮ ቴክኖሎጂ ምን ያህል እየረዳ ነው ወይስ ችግር አለው? ባጭሩ አይቼ አበቃለሁ። VAR ወይም The Video Assistant Referee System በዓለም እግር ኳስ ዋንጫ ጨዋታ ወቅት ጥቅም ላይ ሲውል የመጀመሪያው ቴክኖሎጂ ነው። ዳኞች የበለጠ አስተማማኝ ውሳኔ እንዲደርሱ የሚረዳ መሳሪያ ነው VAR። ቴክኖሎጂው ቀደም ሲል ለሙከራ ባለፈው ዓመት የጀርመኑን ቡንደስሊጋ እና የኢጣሊያው ሴሪያን ጨምሮ በኤፍኤ ዋንጫ ውድድሮች ላይ መዋሉ ተዘግቧል። በዓለም ዋንጫ የምድብ ማጣሪያ ላይም ተሞክሯል። ለምሳሌ ዲየጎ ኮስታ በፖርቱጋል ላይ የመጀመሪያዋን ጎል ሲያገባ፣ ፈረንሳይ በአውስትራሊያ ላይ የተሰጣት ፍጹም ቅጣት ምት እንዲሁም ስዊድን በደቡብ ኮሪያ ላይ መታ ያገባቻቸው ጎሎች ውሳኔ የተሰጠባቸው ዳኞቹ ቪዲዮውን ሄደው ከተመለከቱ በኋላ ነው። እና ዘንድሮ VAR በዓለም ዋንጫ ውድድሮቹ ላይ በሙሉ ሥራ ላይ ይውላል ማለት ነው? አሁን ምክንያቱም የዓለም አቀፉ የእግር ኳስ ማኅበር ፊፋ ሥራ አስፈጻሚው ቦርድ ባለፈው መጋቢት ዙሪክ ላይ በድምፅ ብልጫ ውሳኔ ስለሰጠበት ተግባር ላይ ይውላል። የቪዲዮ ቅጂዎቹ እንደገና እየታዩ ውሳኔ የሚሰጥበት የዓለም እግር ኳስ ዋንጫ ሲካሄድ ዘንድሮ ለመጀመሪያ ጊዜ ይሆናል ማለት ነው። አጠቃቀሙስ መመሪያ አለው? በግልጽ የተቀመጠ ተብሎ ጥያቄ ቢቀርብ አዎን ነው ለዚህም መልሱ። VAR ወይም The Video Assistant Referee System በውሳኔ አሰጣጥ ላይ ጣልቃ የሚገባው ዳኞች ግልጽ የሆነ ስህተት መስራታቸው ሲታይ ነው። ቁልፎቹ ደግሞ ኦፍሳይድ፣ ሹራብ መጎተት፣ መገፍተርና የመሳሰሉት ሲሆኑ እነዚህን የመሳሰሉ ስህተቶች ተፈጽመው የገቡ ጎሎች እንዲሰረዙ ያደርጋል። ባጭሩ ይኸው ነው። አዲሱ አዳነች ወደ እናንተ።
ሰሎሞን ግን አርጀንቲና አንድ ግብ ያስቆጠረው በሜሲ መሆኑን ባለመናገር ትንሽ ቅር ብሎኛል።
ጊዜ ላለመፍጨት
እሺ፣ ቀጣዩ ንግድና ህብረተሰብ ነው።
ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶችን ፈረሙ። 60 አሜሪካዊ የንግድ ድርጅቶችን ወኪሎች መርተው በኢትዮጵያ የሥራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስትር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስቴር አዲስ የተሾሙት የብሔራዊ ባንክ ገዢ ከኢትዮጵያ አየር መንገድ ሥራ አስኪያጅና ከውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር ተወያይተዋል። ሄኖክ ሰማእግዜር የንግድ ግንኙነቱን ያስገኙትን ውጤቶች በምሽቱ ንግድና ምጣኔ ሀብት ዝግጅት ይዳሰሳል። ቀጥሎ ይቀርባል።
የኢትዮጵያ አየር መንገድ ከአሜሪካዊው የኃይል ቴክኖሎጂ ኩባንያ ጀነራል ኤሌክትሪክ ወይም ጂኢ ጋር 444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም ደግሞ የ473.5 ሚሊዮን የአሜሪካን ዶላርስ የ10 ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በፈረሟቸው ስምምነቶች መሠረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማትና ሥራዎችን ወደ ኢትዮጵያ ለማምጣት ስምምነት ተደርሷል። ከጂኢ ጋር ከተደረሰው ስምምነት በተጨማሪ ሃንዌል የተባለው አሜሪካዊ ኩባንያ የ10.2 ሚሊዮን ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7.2 ሚሊዮን የአሜሪካን ዶላርስ ተለዋጭ የኃይል ማመንጫ ለመገንባት ተስማምቷል። ሳብሪ ኩባንያ ከዩናይትድ ስቴትስ መንግሥት በተገኘ ድጋፍና ትብብር የሶፍትዌር ቴክኖሎጂ መፍትሄዎችና ሥልጠናዎችን ለመስጠት የ21.2 ሚሊዮን ዶላርስ ብድር ይዞ ወደ ሥራ እንደሚገባም ተገልጿል። የኢትዮጵያ አየር መንገድ ከዩናይትድ ስቴትስ የንግድ መስሪያ ቤት ጋር ታላቅ አጋርነት ያለው ድርጅት ነው ያሉት የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከዚህ ቀደም የኢትዮጵያ አየር መንገድ ከቦይንግ ኩባንያ ጋር ያለውን ደንበኝነት አውስተው አሁን ደግሞ ከጂኢ ጀነራል ኤሌክትሪክ ጋር ወደ 1 ቢሊዮን ዶላርስ የሚጠጋ ስምምነት መፈረሙ የሁለቱን ሀገሮች ግንኙነት መሻሻል ይጠቁማል ብለዋል። የኢትዮጵያ መንግስት የግል ዘርፉን ተሳትፎ ለማስፋት የወሰደውን ውሳኔ የዩናይትድ ስቴትስ የንግድ ኩባንያዎች ተጠቅመው በሁለቱ ሀገሮች የንግድና ኢንቨስትመንት ግንኙነቶችን ለማጠናከር እንደሚሰሩ ተስፋቸውን ምክትል ሚኒስትሩ ጨምረው ገልጸዋል። የዩናይትድ ስቴትስ ፕሬዚዳንት በአሜሪካና በአፍሪካ የንግድ ግንኙነቶችን እንዲያስፋፋ የሰየሙት ቡድንም በአዲስ አበባ ጉብኝቱ ተሳትፏል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ በሁለቱ ሀገሮች በፖለቲካውና ዲፕሎማሲው መስክ ያለው ጠንካራ ግንኙነት በኢኮኖሚው መስክ በተለይ ሊሰፋ እንደሚገባ መናገራቸውን በፌስቡክ ገጹ አስታውቋል። የኩባንያዎቹ ወደ ኢትዮጵያ መምጣት የባለሀብቶችን የመተማመን መንፈስ ያሳድጋል ያሉት ዶክተር ወርቅነህ ጥቅስ በኢትዮጵያ የልማት ጥረት ላይ አስተዋጽኦቻችሁን በትምህርትና ስልጠናም እንደዚሁ ልምዳችሁን እንፈልጋለን ብለዋል። ከኢትዮጵያ የገንዘብ ሚኒስቴር አብርሃም ተከስተ ጋር የተነጋገሩት የዩናይትድ ስቴትሱ ባለስልጣን በተለይ በውጭ ምንዛሬ አጠቃቀምና አገዛዝ ሂደት ላይ ግልጽ የገበያ ስርዓት እንዲኖር አቅም ለመገንባት ከአዲስ አበባ ጋር አብረው ለመስራት ያላቸውን ፍላጎት ገልጸዋል። አዲስ ከተሾሙት የብሔራዊ ባንክ ገዢ ይናገር ደሴ ጋር ተገናኝተው በገንዘብና የገንዘብ ተቋማት ለውጦች ዙሪያ መክረዋል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ በግንቦት ወር ውስጥ የተላለፈውን በኢትዮጵያ የሚሰሩ የውጭ ኩባንያዎች ወደ ሀገር ውስጥ የሚያስገቧቸውን ዕቃዎችና ምርቶች ለማስገባት ከብሔራዊ ባንክ የውጭ ምንዛሬ መጠየቅ ወይም መግዛት እንደማያስፈልጋቸው የተላለፈው ውሳኔ በአሜሪካዊው የንግድ ሚኒስትር ተቀባይነትና ድጋፍ አግኝቷል ብሏል። በዚህ የዩናይትድ ስቴትስ የንግድ ልዑካን ቡድን የኢትዮጵያ ጉብኝት ወቅት ወደ 1 ቢሊዮን ዶላርስ የሚጠጋ የኢንቨስትመንት ስምምነት ላይ መደረሱን መግለጫዎቹ ጠቁመዋል።
አድማጮች፣ አሁን ቀጣዩ ቅንብር ሐኪሙን ይጠይቁ ነው። ለምሽቱ ሐኪሙን ይጠይቁ የሆድ መነፋትን ጨምሮ በሆድ ዕቃ ውስጥ መጠኑ የበዛ አየር ሲፈጠር የሚከተል የጤና መታወቅ አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። በችግሩ መንስኤ፣ የመከላከያ ዘዴዎቹና የሕክምና አማራጮቹ ዙሪያ ያተኩራል። ማብራሪያውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና ጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ዶክተር እንዳለ ካሳ፣ ይሄ ምናልባትም ለወትሮው ቀላል የሚመስል አንዳንዴም እንደ ከፋ ችግር የማይታይ ጥያቄዎቻችን አሳስቧቸው መፍትሄ አለ ወይ በሚል እንዳቀረቡልን ያሳሰበው ሰው ካልሆነ ቀለል አድርጎ ሊወሰድ የሚችል ሁኔታን የሚመለከት ነው። በሆድ ዕቃ ውስጥ መጠኑ የበዛ አየር መኖር እሱንም ተከትሎ የሆድ መነፋት ይመለከታል። በጤናማ ሁኔታዎች ውስጥም ሆድ ዕቃ ጋስ ሊፈጠር ይችላልና መቼ ነው በችግርነት የሚታየው? ምናልባትም ጣልቃ መግባት የሚጠይቅበት ሁኔታ ሊፈጠር የሚችለው እንዴትስ ይፈጠራል?
አንዱ ምግብ በምንበላበት ጊዜ ትንፋሽም እያቆራረጥን ስለምንተነፍስ ከምንበላው ምግብ ጋራ አየር ወደ ጨጓራችን ይገባል። ያ አየር በተወሰነ መልኩ በግሳት ቢወጣም እዛ ውስጥ የሚቀር ጋዝ ይኖራል። አንዱ እሱ ነው። ሁለተኛው ደግሞ በተለይ ጋዝ ያላቸው መጠጦች፣ የተለያዩ ሶዳ አይነቶች ጋዝ አላቸው። ቢራ፣ የመሳሰሉት የምግብና የመጠጥ አይነቶች አስተዋጽኦ ያደርጋሉ። ሌላው የምንመገበው ምግብ ደግሞ እንጀታችን ውስጥ በርካታ አይነት ባክቴሪያዎች አሉ። እነዛ ባክቴሪያዎች ይጠቀሙበትና ካርቦን ዳይኦክሳይድ፣ ሚቴን የሚባሉ ናይትሮጂን ኦክሳይድ፣ እነዚህን የመሳሰሉ የተለያዩ ጋዞችን ይፈጥራሉ። ያ ጋዝ በአብዛኛው ደግሞ በአየር አይነት ከሰውነታችን ይወጣል። በአማርኛ ፈስ ብለን የምንጠራው ነው። ብዙ ሰዎች ስሙን ለመጥቀስ ይፈራሉ፣
ይቸገራል።
ኖርማል ነው። እንደዛ ባይሆን ደግሞ የሰው ልጅ መኖርም አይችልም። በቃ አንጀቱ ጋዝ ካልወጣ ይቋጠርና ይነፋል እና መኖር አስቸጋሪ ይሆናል። ኃይለኛ ህመም ያመጣል።
በጤናማ ሁኔታ በምንመገብበትም ጊዜ ከሰውነታችን ውስጥ ካሉ የባክቴሪያ አይነቶች ጋር በመዋሃድ የሚፈጠረው የሚሆን ቅድም የገለጿቸው በተለይ ናይትሮጅንና ካርበን ያሏቸውን የጋስ አይነቶች የሚፈጠሩበት የምግብ አይነቶችም ጋር ሊቆራኝ ይችል ይሆን? ጤናማውን ቀድመን እንጨርስ ብዬ ነው።
ልክ ነው። ለምሳሌ አተርና ባቄላ ከፍተኛ አስተዋጽኦ ያደርጋሉ። ከዛም ባሻገር ካርቦሃይድሬትስ ነክ የሆኑ እንደ ፓስታ፣ መኮሮኒ፣ ስንዴ፣ አጃ የመሳሰሉት ካርቦሃይድሬትስ ነክ የሆኑ ምግቦች ባክቴሪያዎቹ ጋር በሚገናኙበት ጊዜ ጋዝ የመፍጠሩን ሁኔታ ይጨምራል። እነዚህ የምግብ አይነቶች ከወትሮው ለየት ባለ መልኩ ጋዝ እንዲፈጠር ያደርጋሉ። የጋዝ ከተፈጠረም በኋላ በጋዝ መልክ እንዲወጣ የመሆኑ ሁኔታ ይጨምራል ማለት ነው።
ሌላ ጊዜ በልማድ ከምግቡ አይነት ጋር አዛምደው ቀደም ብሎ የጠቀሱትን በጤናማም መልኩ ሊታይ የሚችል ከተፈጥሮ ጋር የተያያዘ መጠኑ ካልበዛ የግድ የሆነ ሁኔታን ገልጸዋል። አየር በሰውነት ውስጥ መፈጠርና መውጣት ግዴታ ነው። ይህ ሁኔታ ዶክተር እንዳለ መቼ ነው ችግር የሚሆነው? መቼ ነው በዛስ የሚባለው? በመጠንስ የሚገለጽበት ይኖር ይሆን? በማክሳትም ይሁን ቀደም ብሎ እንደገለጹት አየር ከሰውነት በሚወጣበት መንገድ የሚወገድበት ሁኔታ መቼ ነው እንደ ችግር መታየት የሕክምና ጣልቃ ገብነትን የሚጠይቀው?
ግለሰቡ ነው እንግዲህ በስቷል ብሎ የሚለው እና ይህም እንግዲህ ከአንጀት እንቅስቃሴ ጋራ ግንኙነት አለው። አንጀታችን የተበላውን ምግብ ከሚፈጩ ኬሚካሎች ጋር ካደባለቀ በኋላ አዋህዶ ደረጃ በደረጃ ነው የተኮማተረ ደረጃ በደረጃ ወደ ታች እየገፋ የሚወስደው። የተፈጨው የነጠረው ወደ ሰውነት ይገባል፣ የቀረው ወደ ውጭ ሲወጣ በሴንቲሜትር በሴንቲሜትር እየተኮማተረ ነው ወደ ታች እየገፋ ይዞት የሚሄደው እና ያ የመኮማተር ሁኔታ ድምፅን አብሮ ሊፈጥር ይችላል እና የሚወጣውን ጋዝ ግለሰቡ ነው በስቷል የሚለው እንጂ ስለማይለካ ልክ የለውም። ግን አንዳንድ ሰዎች ለራሳቸው ኖርማል የሆነውንም በስቷል ብለው ሊያስቡ ይችላሉ። ቅድም እንደገለጽኩት የአንጀት መኮማተር ደረጃ በደረጃ በሴንቲሜትር በሴንቲሜትር ወደ ታች እየገፋ በሚወስድበት ጊዜ የሚያመጣውም ድምፅ የሚሰማ አይነት አለ፣ የማይሰማ አይነት አለ። እንግዲህ ግለሰቡ ደግሞ ከሰዎች ጋር በሚሆንበት ጊዜ ወይ በስብሰባ ውስጥ ወይ በማህበራዊ ጉዳዮች ውስጥ ወደ ውጭ እንዳይወጣ በሚይዝበት ጊዜ አንጀት ደግሞ ስራውን ነው መስራት ያለበት፣ ወደ ታች ለመግፋት ጥረት ያደርጋል። ስለዚህ ይሄ ለማስወጣት የሚደረግ ጥረትና እንዳይወጣ ደግሞ የመከላከሉ ሁኔታ ወደ ከፍተኛ ደረጃ በሚደርስበት ጊዜ ጭንቀት ይፈጥራል። ሆዱ ውስጥም ያለ መስማማት ሊከሰት ይችላል። ከዛ መልስ ሲያሸንፈው ግለሰቡ ከፍተኛ ድምፅ ያሰማና ለጊዜው በረድ የሚልበት ሁኔታ አለ። ግን የተፈጥሮ ጉዳይ ስለሆነ አንጀት ማስወጣት ስላለበት እንደገና ሴንቲሜትር በሴንቲሜትር እየተኮማተረ ማስወጣት ሲጀምር ሌላ ውደት ውስጥ ይገባል ማለት ነው። እና ጥያቄውን በቀጥታ ለመመለስ ግለሰቡ ነው በስቷል የሚለው እንጂ በስቷል የምንለው ነገር የለም። ኖርማል ነው ተብሎ የሚወሰደውንም ግለሰቡ በስቷል ይላል። ከዚያ መብዛት ለሱ ችግር ወይም ለእሷ ችግር ስለሚሆን እንደ ችግር ሊወሰድ ይችላል።
አንጻራዊ ነው ነው ግለሰቡ በሚገጥመው ሁኔታ ውስጥ ሊታይ የሚችል መሆኑን የገለጹት ዶክተር እንዳለ እንዲህ ያለው ጤናማ ሁኔታዎች ውስጥ የሚፈጠር መሆኑ ይልቁንም ደግሞ ቅድም በማህበራዊ ሕይወት የሚያውቅ ሁኔታ እስካልተፈጠረ ድረስ አሳሳቢነቱ ከጤና ጋር ተያይዞ አለመታየቱ ቀላል የሚመስል ችግር ይሁን እንጂ ቀላል እንዳልሆነ ነው ያስረዱን። አየር ሲቋጠር ብለዋል። እስኪ አንዳንዶቹም በተናጠል እንመልከት። ሌሎች የሰውነቱ አካላትን የሚያውኩበት ሁኔታ የሚፈጠረው የትኛው የሆድ ዕቃ አካላት ላይ ነው? ምንስ አይነት ጠባ ያላቸው? ሰውነት ውስጥ እጅግ የበዛ መጠን ያለው ጋዝ መከማቸትን አስመልክቶ ከዶክተር እንዳለ ካሳ ጋር የተለያዩ ገጽታዎችን የሚመለከተውን ውይይታችን ጀመርን እንጂ ያልኳችንም በሚቀጥለው ፕሮግራማችን ቀደም ብለን ላነሳ ነው ጥያቄና ለሌሎች የሚሰጡንን ምላሽ ይዘን እንቀርባለን። ለአሁኑ ግን የዛሬውን በዚሁ አበቃን። እንግዳችንን ዶክተር እንዳለ ካሳን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ዳርፉር ውስጥ እየተዋጉ ያሉ ወገኖች ሁሉ ብረት እንዲያወርዱና የዘላቂ ሰላም መፍትሄ ለማግኘትም ከዓለም አቀፉ ማኅበረሰብ ጋር እንዲሰሩ የዩናይትድ ስቴትስ፣ የእንግሊዝና የኖርዌይ መንግሥታት ጥሪ ማድረጋቸውን አስታውቋል። የዛሬው ርዕሰ አንቀጽ የካርቱም መንግሥት ፖሊሲዎች አረብ ባልሆኑ የሀገሪቱ ዜጎች ላይ ልዩነት አድርገው በደል ያደርሳሉ በሚል የታጠቁ ተቃዋሚዎች በአውሮፓ የዘመን አቆጣጠር በ2003 ዓመተ ምህረት በምዕራብ ሱዳኗ ዳርፉር አመጽ ማንሳታቸውን ርዕሰ አንቀጹ ያስታውስና መንግሥቱም አመጹን ለመመከት እንዲሁም አማጽያኑንም ለመውጋት ወታደሮችንና ጃንጃዊድ የሚባሉ ታጣቂዎችን ማሰማራቱን ይናገራል። ይሁን እንጂ ይላል ርዕሰ አንቀጹ፣ የጃንጃዊድ ታጣቂዎች በመቶዎች ሺዎች የሚቆጠሩ ሰዎች የተገደሉበትንና 2 ሚሊዮን ሰው የተፈናቀለበትን ሰብአዊ ቀውስ ያስከተለ በሲቪሉ ሕዝብ ላይ እጅግ የበረታ የጭካኔ አድራጎትን መፈጸምን መረጠ። አካባቢውን ለማረጋጋት በ2007 ዓመተ ምህረት ዩናሚድ በሚል ምሕፃር የሚጠራው የአፍሪካ ኅብረትና የተባበሩት መንግሥታት ድርጅት ጥምር ዘመቻ ዳርፉር ላይ መሰማራቱን ርዕሰ አንቀጹ ይናገራል። በርካታ ቁጥር ያላቸው ተኩስ የማቆም ስምምነቶች ቢፈረሙም በ2006 እና በ2011 ዓመተ ምህረት የተፈረሙ 2 የሰላም ስምምነቶች ቢኖሩም ከዋነኛ ተቀናቃኝ ቡድኖች መካከል 2ቱ የፍትሕና የእኩልነት ንቅናቄ ጅብሪል ኢብራሂም እና የሱዳን ነጻ አውጪ ጦር አብዱል ዋሂድ ስምምነቱን ሳይፈርሙ መቅረታቸውን ጠቁመዋል። የሱዳን ነጻ አውጪ ጦር አብዱል ዋሂድ በማንኛውም የሰላም ስምምነት ውስጥ ላለመግባት በተደጋጋሚ አሻፈረኝ ማለቱን፣ በጸብ ላለመፈላለግ የተናጠል ውሳኔ ላይ ላለመድረስ መወሰኑንና ይልቁንም ከመንግሥት ኃይሎች ጋር በግጭቶች ለመቀጠል መምረጡን ርዕሰ አንቀጹ አመልክቷል። ግጭቶች ባለፈው መጋቢት እንደገና አገርሽተው መንግሥቱ የወታደሮቹን ቁጥር መጨመሩንና ውጊያው መባባሱን ገልጾ በያዝነው ሰኔ መጀመሪያ አካባቢ የሱዳን ነጻ አውጪ ጦር አብዱል ዋሂድ በማዕከላዊ ዳርፉር ግዛት በገባበት ግጭት ምክንያት እንደገና በሺዎች የሚቆጠሩ ሲቪሎች መንደሮቻቸውን እየጣሉ እንዲሸሹ ያደረጋቸው መሆኑን አስታውቋል። ባለፈው ሰኔ 12 የዩናይትድ ስቴትስ፣ የእንግሊዝና የኖርዌይ መንግሥታት ባወጡት የጽሑፍ መግለጫ ውጊያውንና በዳርፉር ጀበልማራ አካባቢ የተቀሰቀሰውን የጎሳ ግጭት ማውገዛቸውን አመልክቷል። መንደሮች የተቃጠሉበትን፣ ከፍተኛ ቁጥር ያላቸው ሰላማዊ ሰዎች የተገደሉበትን፣ የተጎዱበትንና 9,000 ሰው የተፈናቀለበትን ሁከት መከራ ሲቪሉ ሕዝብ ተሸክሞ እንዲቀጥል ተገዷል ብሏል መግለጫው። ለዳርፉር ግጭት አንዳችም ወታደራዊ መፍትሄ እንደሌለ የጠቆመው የሀገሪቱ መግለጫ አደፍራሾች ባላቸው ወገኖች ላይ ማዕቀብ የመጣል ሐሳብ ግምት ውስጥ እንዲገባ ማሳሰቡንም ርዕሰ አንቀጹ ጠቅሷል። ተዋጊዎቹ ወገኖች ሁሉ ወታደራዊ እንቅስቃሴዎቻቸውንና በጸብ መፈላለጋቸውን በአፋጣኝ እንዲያቆሙ፣ ያልተገደበ ሰብአዊ አቅርቦት እንዲደርስ መንገድ እንዲከፍቱና ቋሚ ተኩስ የማቆም ስምምነት ላይ እንዲደረስም በአፍሪካ ኅብረት ከፍተኛ ቡድን በሚመራ የሰላም ሂደት ውስጥ እንዲሳተፉ ሦስቱ መንግሥታት ማሳሰባቸውን ርዕሰ አንቀጹ አስታውቋል። በግጭቶቹ ውስጥ እየተሳተፉ ያሉ ወገኖች ሁሉ መታቀብ እንዲያሳዩና ወደ መፍትሄ ለመዝለቅ ወደሚያስችል ድርድር እንዲገቡ መግፋቷን ዩናይትድ ስቴትስ ትቀጥላለች ብሏል ርዕሰ አንቀጹ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚተላለፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም ሲል ያበቃ። ያስተናገድናችሁ ኔረን ፍሳዬና
አዲሱ አበበነን ከአቀናባሪው ንጉሥ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞችን ጋር እንመለሳለን።
አሁን የትግርኛ ስርጭት የሚተላለፍበት ፕሮግራም ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።